ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ጓድማጆቻችን። ዛሬ ማክሰኞ መጋቢት 7 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 7 ቀን 469 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ተከለ አዲሳ ያበላይ ዘለቀ አሉላ አባ ነጋ ያቺ ሽዋረገድ ስንቱ መሰል ጀግና ያ ጀግና ትውልድ በጦር በጎራዴ ጠላትን የወጋ ተስፋዬ ገመቹ ዮሴፍ አል ብንያም መሐመድም ማርቆስ ቆንጂት እናድላይ አርበኞች ኮከቦች ታጋዮች ኮከቦች የህዝብ ምሳሌዎች አገር አስጠሪዎች የነበሩን ሳለ እንቁ አራያዎች ታዲያ ምን አመጣው ማቀፈን ፈልፈላ ለምን አስፈለገ የባዕድን ጀግና መጥራት ለጥቆማ ወሬ ታሰረውን ማንዴላ ማለቱ ቡድናው ድንቆርና በጣም አሳፈሩ። ገና ሳይፈተን ገና ሳትፈተን ውዳሴው በዛና ሽብረክ ሲሉ ማፈር ባለነፍስ ሲያጓራ የጀግና አገር ሳለን የቆረጥ አንበሶች ታዲያ ምን አመጣው ሸለመጥ ማጥማምነት የካሃዲ መንጋ ጀግና መሪ ማለት ታዲያ ምን አመጣው ያድርባዩን መንጋ የዘረኛን መንጋ አገር ወዳድ ማለት እስኪ እንነጋገር። ቁም ነገሩ ጠፍቶ ሳንገባ ገደል ሳናስረክብ አገር አለና ባልቁጥር ውሸት ሳንናገር ያዳቆነ ሰይጣን ሳያቀስ አይተውም በሚል ርዕስ የቀረበው የዕለቱ የፍኖተ ዴሞክራሲ ሀተታ በቅድሚያ ይቀርባል። በማከታተልም ሽግግርን በሚመለከት ከዝግጅት ክፍላችን የቀረበውንና በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን በ2010 ዓመተ ምህረት የቀረበውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሰሞኑን በኮሮማ አካባቢ ወያኔ ቡድን ታጣቂዎች በአማራ ልዩ ኃይል ላይ ለሰነዘሩት ጥቃት በተካሄደ ያጸፋ መልስ የመከላከያና የአማራ ልዩ ኃይል ከ80 በላይ የወያኔው ቡድን ታጣቂዎችን መግደላቸውን በርካታዎችን መማረካቸውን መዘገቡ ይታወቃል። ይህን ተከትሎ የመከላከያ ጦር በወሰደው ተከታታይ የማጥቃት እርምጃዎች ማይጨው ቦራ ተብሎ በሚጠራው አካባቢ የተሰባሰበውንና ራሱን የትግራይ ማዕከላዊ ዝ ብሎ የሚጠራውን የወያኔ ቡድን ጦር የተደመሰሰ መሆኑ ከመከላከያ ከፍተኛ መኮንኖች ጋር የቅርብ ግንኙነት አለን የሚሉ ክፍሎች ዘግበዋል። ከተከዜ ሸሽቶ ወደ ቦራ ተራራ ገብቷል የተባለው የወያኔ ጦር የሚመራው በድርጅቱ ነባር አባልና ወታደራዊ መሪ በነበረው በጻድቃን ገብረትንሳኤና በሌሎች ከፍተኛ መኮንኖች በነበሩ የወያኔ አባላት ሲሆን ያመራር አባላቱ ቡድን አምልጦ የሸሸበት ቦታ እንደ ተከበበ ሲነገር እስካሁን ምን ውጤት እንዳስገኘ ያልታወቀም። በሌላ ዜና በትግራይ ህንጻጽ ማይ አይኒና አዲ አርሽ በሚባሉ ቦታዎች ላይ የሚገኙ ኤርትራውያን ስደተኞች በአካባቢዎች ባሉ የከተማ ነዋሪዎችና እንዲሁም በወያኔ ታጣቂዎች ከፍተኛ በደል እየተፈጸመባቸው መሆኑን ለተለያዩ አካላት በላኩት መልእክት እየገለጹ ይገኛሉ። ከሚደርስባቸው በደሎች መካከል ወደ ስደተኛ ጣቢያዎች የሚገቡ ምግቦችንና ውሃዎችን መመረዝ፣ የጦር መሳሪያዎች ወደ መጠለያው ካምፕ በማግባት ሴቶችንና ህጻናትን ያስገደዱ ወደ በረሃ መውሰድ እንዲሁም ሴቶችን መድፈር ይገኝባቸዋል ብለዋል። በተያዘ ዜና በትግራይ አዲግራት ከተማ በጦርነቱ ምክንያት ትምርታቸውን ያቋረጡ ተማሪዎች ከፍተኛ ስጋት ውስጥ የሚገኙ መሆናቸው ታውቋል። በከተማው ውስጥ የሚገኘው የአዲግራት ዩኒቨርሲቲ በጦርነቱ ወቅት ከደረሰበት ውድመት እየተጠገነ ከመሆኑ በላይ በያዝነው መጋቢት መካከል ላይ ይከፈታል ቢባልም ተማሪዎች መጪ እጣ ፈንታቸው ምን ሊሆን እንደሚችል እንዳሳሰባቸው ለዜና ተቋማት ተናግረዋል። የዩኒቨርሲቲው ድሳት አልቆ ለትምህርት ቢጠሩ እንኳን የጸጥታ ሁኔታ እንደሚያሳስባቸውም ገልጸዋል። አሁን ላለው ችግር ተማሪዎቹ የሚሰጡት መፍትሄ ሰላም ወዳለባቸው ዩኒቨርሲቲዎች እንዲበተኑ ነው። ባለፈው ሰሞን በተባበሩት መንግስታት የጸጥታው ምክር ቤት ላይ የኢትዮጵያ ጉዳይ አጀንዳ ሆኖ እንዲቀርብ በቅድሚያ የገፋችው አየርላንድ አገዛዙን ያስከፋ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ማክሰኞ መጋቢት 7 ቀን በሰጠው ጋዜጣዊ መግለጫ ገልጿል። ባለፈው ሳምንት መጨረሻ አገዛዙ በአየርላንድ የሚገኘውን አምባሳደሩን ለምክክር መጥራቱ የተነገረ ሲሆን ምናልባትም ከአየርላንድ ጋር ያለው ዲፕሎማሲያዊ ግንኙነት ሊቋረጥ ይችላል የሚል ግምትም ተወስዷል። ሰኞ መጋቢት 6 ቀን በአዲስ አበባ ከተማ ህገወጥ አድማ አድርጋቸዋል በሚል 46 የታክሲ ሾፌሮችና 10 የታክሲ ረዳቶች በቁጥጥር ስር ውለዋል። እነዚህን የታክሲ ሾፌሮችና ረዳቶች ፖሊስ አስለቃሽ ጢስ በመጠቀም ይዞ ያሰራቸው ሲሆን እስከ ማክሰኞ መጋቢት 7 ቀን ድረስ ያልተፈቱ መሆናቸውም ታውቋል። የተያዙት የታክሲ ሾፌሮችና ረዳቶች በትናንትናው ዕለት በተያዙበት ወቅት ፖሊስ በሰጠው መግለጫ የተያዙት ለውይይት ስለሆነ ከውይይቱ በኋላ በዚያኑ ቀን ይለቀቃሉ የሚል ቃል ቢገባም ማክሰኞ እስከ ረፋዱ ድረስ ሳይለቀቁ መቆየታቸው ብዙዎችን አሳስቧል። ማክሰኞ መጋቢት 7 ቀን የአዲስ አበባ ፖሊስ ለዜና ተቋሞች በሰጠው ማብራሪያ ህገወጥ አድማ ካደረጉት የታክሲ ሾፌሮች ጀርባ ሌሎች አሸባሪዎች ስላሉ ይህ ሳይጣራ ይለቀቁም የሚል መልስ መስጠቱም ታውቋል። ሮይተርስ የተባለው የዜና ተቋም ማክሰኞ መጋቢት 7 ቀን ባወጣው ትሙ የሱዳን ጠቅላይ ሚኒስትር በአባይ ግድብ ላይ የሚደረገውን ድርድር እንዲያሸማግሉ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረት እና ለአሜሪካ ደብዳቤ መጻፋቸውን በመግለጽ ዘግቧል። ጠቅላይ ሚኒስትሩ በደብዳቤያቸው ላይ ኢትዮጵያ በሚቀጥለው ክረምት በአባይ ግድብ ላይ የምታካሄደው ሙሌት እንደሚያሳስባቸው የገለጹ መሆናቸውን ጋዜጣውም ጠቅሷል። በሌላ በኩል ያገዛዙ የውጭ ጉዳይ ሚኒስትር ቃል አቀባይ ማክሰኞ መጋቢት 7 ቀን ለዜና ተቋሞች በሰጠው መግለጫ የአባይ ግድብ ድርድርን አስመልክቶ ሌሎች አካላት በአደራዳሪነት ይግቡ የሚለው የሱዳን አቋም ለአገዛዙ ባለስልጣኖች በይፋ እንዳልተገለጸ ጠቅሶ መረመከበር ስላለበት ደቡብ አፍሪካ የጀመረችውን ማደራደር ኮንጎ መቀጠል ስላለባት የሱዳንን ሐሳብ አንቀበልም ብሏል። ያደራዳሪ ሚና ማስተባበር ማጉረስ አይደለም ካለ በኋላ ለአፍሪካ ህብረት ትልቅ ክብር ስላለን የአፍሪካን ችግር በአፍሪካ እንዲፈታም ፈልጋለንም ብሏል። ኢትዮጵያ ለድርድርና ለስምምነት ምን ጊዜም ዝግጁ ብትሆንም በሚቀጥለው ሐምሌ ወርም ሁለተኛ በግድ ሙሌት እንደሚካሄድ አጽንኦት ሰጥቶ ገልጿል። በደቡብ አፍሪካና በብራዚል የተገኙት የኮሮና ቫይረስ አይነቶች በአገሪቱ ውስጥ እንዳይስፋፉ እንግሊዝ ከአንዳንድ አገሮች የሚገቡ ዜጎችን የከለከለች ሲሆን በቅርቡ ከከለከለቻቸው አገሮች መካከል አንዷ ኢትዮጵያ መሆኗ ታውቋል። እንግሊዝ በቅርቡ ካወጣችው ዝርዝር ውስጥ ከኢትዮጵያ፣ ከኳታር፣ ከኦማንና ከሶማሊያ የሚመጡ ዜጎች ወደ አገሯ እንዳይገቡ ከልክላለች። የብሪታንያ የአየርላንድ ዜጎች እንዲገቡ ቢፈቀድላቸውም በማቆያዎች ውስጥ ለ10 ቀናት ይቆያሉ ተብሏል። በሌላ በኩል ከ10 በላይ የሚሆኑ የአውሮፓ ሀገሮችና እንዲሁም ሌሎች ሀገሮች በአገራቸው ውስጥ ቀም ላይ እንዳይውል እገዳ የጣሉበት የአስትራዜኒካ የኮሮና ቫይረስ ክትባት በኢትዮጵያ እንዲቀጥል የጤና ጥበቃ ሚኒስቴር ያዘዘ መሆኑ ታውቋል። ክትባቱ የደም እርጋታን ያስከትላል በሚል በአንዳንድ ዓለም አቀፍ ተቋማት የቀረበው ሐሳብን በማጣጣል እስካሁን ምንም የገጠመ ችግር ስለሌለ በክትባቱን ቀጥላለን የሚል አቋም የሚኒስቴር መስሪያ ቤቱ ወስዷል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እንደኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ጋቢት 7 ቀን 2013 ዓመተ ምህረት የፍኖተ ዲሞክራሲ ሀደታ ያዳቆነ ሰይጣን ሳይቀስ ሳይተው ዘመኑ ከፍቶ የሰው ሰይጣኖች ባለም ሁሉ ፈልተዋል። በኢትዮጵያ ዋናው ሰይጣን ዲያብሎስ ሌላ ስሙ ወያኔ ነው። ለለውጥና ለዲሞክራሲ የተሰለፉ ኢትዮጵያውያን ለአገር ወገን ብለው ሲደራጁና ሲለፉ ሲሰው ወያኔ በትግሬነት ደረጃ ታሪክን በገሃድ ክዶ መሰራጨት ይጀምር ኦነግ ደግሞ ባረቦችና ሻቢያ ድጋፍ ግንጠላን አስቀድሞና ኢትዮጵያዊነትን ክዶ አገርን ሊያጠፋ ቆርጦ ተነሳ። የሁሉም ማጠየቂያ የሐሰት ታሪክና መረጃ መሆኑን ከወዲሁ ያወቅነው ስለነበር አመረን ታግለናቸው ጥላቻቸውን እስከዛሬ ማጥረፈናል። ኢህአፓን ተረባርበው የዘመቱበት ኢትዮጵያን አላስገነጥልም አላስደፈርም ስላለ ነበር አባይ ኢትዮጵያ ተምከተኛ ወዘተ ብለው ሲያጠቁት ያለ ስልጣኑ ሲል ኢትዮጵያን ያጠፋው ድርግ ተብያውሬ ደግሞ ዘመቻቸውን ረድቷል። ድርጅቱ የሲአይኤና የአረቦች ቅጥረኛ ነው ዚያድ ባሬንም ደግፎ ነበር በሚል ወዘተ ጀሊዎቹን ወዝውዞ እስከዛሬ የዘለቀ የሐሰት ክስን አስተራይቶ ለኢትዮጵያ ጣላቶች ጥቅም ሰጥቷል። ይህ ሐሰት በይፋ የሚያራግቡት ርዝራጆች ሆኑ ቅጥረኞች ለመሆናቸው ማናቸው ስንል የሚገለጽ ስለሆነ ብዙ መረጃ ማቅረብ አንገደድም። ወያኔ በዘረኝነት ተጠፍጥፎ የተሰራ ሲሆን ያደገውም ሆነ የጠባውም ጥጦ ዘረኝነት የሚል ነው። እነ መለስ ዜናዊ በይፋ ባዕዳነን፣ የመንነን፣ አረብነን፣ ኤርትራዊነን ያሉ ጉዶች ናቸው። ኤርትራ ውጭ አገር ናት ሲሉ መጽሐፍ ሳይቀር የጻፉ ሻቢያ ኤርትራዊነትን ቢተው እንታገለዋለን ሲሉ ይደነፉ የነበሩ እነ ስብሐት አይነት መሪዎች የነበሩት እንደ ወያኔ መሪዎች እናት ኢትዮጵያን የሚጣላ ጠባብ ቡድን አልነበረም። በሰመኑ ኮሎኔሉ በዚህ ሊበልጣቸው ግን መነሳቱ እየታየ ነው። ሁሉም ያዳቀነ የዘረኝነት ሰይጣን ሳያቀሳልተዋቸው ብሎ ወያኔ በሚያሳዝን ደረጃ ራሱን በማዋረድ ላይ ይገኛል። ሽንፈቱን መቀበል አቅቶት እጅጅ ያለውን ቀረርቶ በመድገም አባብሶ በማቅረብ ወደ ስልጣን ሊመለስ መቃዠት ላይ ይገኛል። ትግራውያን እንጂ ኢትዮጵያዊ አይደላችሁም በሚል ታሪክን ሰራሽ አቋምንም መስበክ ተያይዘዋል። የትግራይ ተወላጆች ኢትዮጵያዊ ካልተባሉ ከቶስ ማን ሊባል ይሆን? ከባህር ወጣን የሚሉት? ኢትዮጵያ ከኦሮሚያ ትውጣ ብለው የሚቀባጥሩት? ማን? የራስ አሉላ ዝርያዎች? የነገረሱ ዱኪ፣ ባልቻባ ነፍሶ፣ አብዲሳ አጋ ወዘተ ተወላጆች እንዴትስ ኢትዮጵያዊነታቸውን ሊክዱ ይችላሉ? ባለመንጫዎቹና እነ ዳውድ የዘር አረጋቸው ከሀገር ውጭ ቢያጣቀሱ የሚገርመን አይደለም። ወደ ወያኔ ስንመለስ ግን ዘረኝነታቸው መረለቆ ልጓማቶ ውልደታችን እንደ አላሙዲ ከየመን ነው ባዮቹ አገርን ቢክዱ የሚገርመን አልነበረም አይደለም። ዛሬም በውድቀታቸውና በብስጭታቸው ውርደታቸው ሌላ አንጠብቀም። ወያኔ ዘረኝነትና እብሪት የሚባሉ ግልገል ሰይጣኖች በዲያብሎስ ጎዳና ወስደው ገደል ከተውታል። ያደገበት የለመደውን መተው ወድቆ እንኳ አሁንም መቀበል አልተቻለውም። ወያኔ ውድቀት ከመጣበት በኋላ ነው ይበልጥ ባለጌና በቀጀት ደረጃም ዘረኛ ሆኖ ያለው። ለካስ በተንኮሉም ቢሆን በአንድ ሰው ጭንቅላት ነበር የሚዘወሩት እንድንል ተገደናል። ስብሐት ነጋ መለስንም ይሾፍረው ነበር የተባለው ስህተት መሆኑ እነሆ ታይቷል። ከሺሻ መማጊያው አርቆ ማሰብ ያቃተው ሙያተኛ ዋሾና ዝቃጭ ሰው መሆኑን ስብሐት ለሁላችንም አረጋግጧል። በወያኔ ልክ ደግሞ የኮሎኔሉ ዘረኛነትና የስህተት መድገም ይዘት በአደባባይ የተሰጠ ሆኖ ይገኛል። የሹም ሰነፍ የለፈልፍ ነውና ኮሎኔሉና አገዛዛቸው የሰው ክፉ ዋሾ እንድንል አስገድደውናል። ሹሙ ገፋፋ ጥራዝ ነጠቅ ዋሾ ሐፍረተ ቢስ ነው ያልነው ገና ከመጀመሪያው መቀላል ፈድድ ሲያጠፋው ነው። ህዝብን ሊደልል ኢትዮጵያ አገራችን ሱሳችን ቢሉም መሰረታቸውና ዋናው ይዘታቸው ጸረ አማራ ዘረኝነት መሆኑን ለማወቅ ጊዜ አልፈጀም። መረጃም አምጡን ያሉን ብዙ አልነበሩም። የኮሎኔሉ ደቀ መዝሙሮች ማህይምነታቸውን ሆነ ዘረኝነታቸውን መሸፈን መደበቅ ስላቃታቸውም ራሳቸውን ይዘታቸውን አቋማቸውን ለማጋለጥ ጊዜ አልፈጀባቸውም። ጸረ አማራነታቸው ቡልኳቸውን አጥቆሮ ዘረኛ እንጂ ኢትዮጵያዊ አለመሆናቸውን ከቡራዩም በፊት በበቂ አሳይቶ ነበር። የኮሎኔሉ አገዛዝ ከላይ እስከታች አረመኔ የፍጅት አባት መሆኑን ከጠዋቱ መረዳት ለፈለገ ግልጽ ነበር። ምዕራባውያን መጋዣ አገኘን ብለው ሲያሻሽጡትና ሽልማት በሽልማት ሲያደርጉት ቢጥሩም የዘሬን ብተው ይዘርዝረኝ ነውና ኮሎኔሉ የዘቀጠና ዋሾ ዘረኛ መሆኑን ሊደብቅ አልቻለም። አፉን በከፈተ ቁጥር ባዶነቱን ከማጋለጡ ባሻገር በዘረኝነት ጡጦ ያደገ ዘረኛ መሆኑን ማረጋገጥም ተገዷል። 27 ዓመት የወያኔን ጡት የጠባ ልጅ ኢትዮጵያዊነትን ሊያንጸባርቅ መጠበቅ የለበትም ብንልም ማጋነን አይሆንም። ከመምህሩ ደቀ መዝሙሩ ነውና ኮሎኔሉና ጭፍሮቹ ከወያኔ ባልተናነሰ ቢያሰቅቁን ሆነ አጸያፊ ቢሆኑ የሚጠበቅ ነው። ዘረኞች ከዘረኝነታቸው ሊላቀቁ የሚችሉት ሕዝብ በጽኑ ትግል ሲያደባያቸው ብቻ ነው። ይህን መዘንጋት ሕዝብንም አገርንም ለጉዳት ያጋልጣል።
ኢትዮጵያዊነት በጋራ ትግላችን አቸና ቢሆን ዘረኝነት በትግላችን በቆራጥ ትግላችን ይጥፋ ህዝባዊ አመጽና ትግላችን በሰናት ይቀጥል።
የተጀመረው የትግል ጉዞ ዛሬ ተንጣጥቷል። ከቅርብ ጊዜ አንስቶ ቀድሞ የተበላ የሚስያሚን ካገኘው በሄራይ ምርጫ ሰብዬ ጋር በተያያዘ የወያኔ አገዛዝ በተለይም በካድሪነት የተመደቡት ስለወጣቱ ትውልድ መጠነ ሰፊ ፕሮፓጋንዳ በራሳቸው ሙሉ ቁጥጥር ስር ባደረጓቸው የዜና ተቋማት እየነዙ መሆናቸውን እንታዘባለን። ያሰኛቸው ምንም ተያያዥነት የሌላቸው መጣጥፎቻቸው እንኳን ሳይቀር ያን ትውልድ የሚወቅ ታርተ ነገሮች መሸንቆራቸውንም የምናየውና የምናነበው ነው። በህዝብ አስተያየት ላይ የሐሳብ የበላይነት የሚይዙ መስሏቸው ነውና አይፈረድባቸው የሚሳካላቸው አይደለምና። እንዳይሳካ ደግሞ እንደ ኢህአፓ የመሰሉ ሀገር ወዳድና ለህዝብ ቀናይ የሆኑ ኃይሎች የሰይፊ ፍላጎታቸው እንዳይሳካ ሁሌም ይታገሏቸዋልና። እንኳን በህይወት እያለን ቀርቶ ክንዳችንን ለመንተራት የምንገደድበት ወቅት ቢከሰት እንኳን የዘራነው ሰብል ፍሬ በማፍራቱ አጥብቆ የሚታገላቸውና በእነሱ ላይ ድልንም እንደሚቀዳጁ ሙሉ እምነት ያለንን። ለማንኛውም እስቲ አንድ ሁለት አስተያየቶችን በዛሬው መጣጥፋችን እንመለከታቸው። ያ ትውልድ በተለይም ደግሞ ኢህአፓ ጥላ ስር ተሰባስቦ የታገለው ክፍል የሀገሩን ዕጣ ፈንታ በጋራ ለመወሰን ቦታ፣ ሃይማኖትና ጾታ ሳይለየው በጋራ የሰራ የሚከበር በሀገራችን ብቻ ሳይሆን በመላው ዓለም በታገዩ ሰፈር በአርያነትም የሚታይ አፍሪካዊ ኢትዮጵያዊ ጀግና ትውልድ ነው። ከጠባብ የተኞችና ትምክተኞች ለየት ከሚያደርጉት ዋና ዋና ጸባዮቹ ውስጥም ይህ በወርቅ በስፋቱ በቅርጽና ይዘቱ ሰፊና ኢትዮጵያዊ ሆኖ መቀጠሉ ነው። በመሆኑም በጎሳና በቋንቋ ርዕዮተ ዓለም ከተከሩት የጎሳ ጭቃ ሹሞችና በትርኢትና ጥላቻ ከተሞሉ ትምክተኞች በሽታ ሁሉ በፊትን ራስ የሚያጸዳና እያጸዳ ትግሉን የቀጠለ ጨዋና አርቆ አስተዋይነትን የተላበሰ ኢትዮጵያዊ ድርጅት ነው። በመሆኑም ዛሬ ውስብስብ እየሆነ ለመጣው የኢትዮጵያ ችግር ሁሉ ተጠያቂዎቹ ደርግ፣ ጠባብ ብሔርተኞች፣ ትምክተኞችና ተገንጣዮች ሲሆኑ በዋናነት ግን በሁለቱም አገዛዞች አጀንዳና ፖሊሲ ለመቅረጽ ያገለገሉና እያገለገሉ ያሉት አደርባይ ምሁራን እንጂ ያ ባለ ታላቅ ራዕይ ትውልድ ሊሆን ከቶ አይችልም። ዘመንስ ማጠየቂያ አሁንም ሀገራችን ኢትዮጵያ ተገባችበት ችግር ልትወጣና ሁለንተናዊ መፍትሄ አግኝታ የጋራ ቤታችን ሆና ልትቀጥል የምትችለው የዚያ ታላቅ ባለ ራዕይ ትውልድ ጅምር ጉዞ በደስ ይጠናቀቅ ብቻ ነው። በውይይትና በመቻቻል መፍታት ያለበት ልዩነትም ካለ ልዩነቱ ከአገር አንድነት ብሔራዊ ጥቅምና ፍላጎት ብሎም ከህዝቡ አንድነትና እኩልነት ተመለስ ባሉት ቅራኔ ዙሪያ መሆን አለበት ማለት ነው። በመሆኑም ዛሬ እንደገና ወጣቱ አፍላ ጉልበቱን ደጋ ህይወቱን ለእናት ሀገሩ ነጻነት፣ ደህንነት፣ ህዝባዊ አንድነትና ሉዓላዊነት ሲል መስዋዕትነትን መክፈሉ ታሪካዊና ብሔራዊ ግዴታው ነው ብሎ ያ ትውልድም ሆነ ተተኪው ያምናል። ይህንንም ሀቅ ተገንዝበው ህዝቡን በመቀስቀስ በማንቃት በማደራጀትና በማሳተፍ ብሎም ወጣቱ ትግሉን በግንባር ቀደምትነት ይመራ ዘንድ እያዘጋጁት ያሉት የቁርጥ ቀን ልጆች ደግሞ ታሪካዊና ብሔራዊ ግዴታቸውን በሚገባ እየተወጡ መሆናቸውን ጠንቅቀው ያውቃሉ። ጎን ለጎንም በወያኔዎች በአድርባይ ምሁራንና ቅጥረኞች ካድሬዎቻቸው አማካኝነት እየተሰነዘረባቸውን ያለውን አፍራሽ ፕሮፓጋንዳና ቅስቀሳም በተጨባጭ በዕለት ተዕለት ተግባራቸው ማክሸፍ አለባቸው ማለት ነው። ሰፊውን ህዝብና ወጣቱንም ከዳር እስከ ዳር በጠላቱ ላይ ይነሳ ዘንድ ማስተባበርና በጠላት ላይ ማዝነት ለማንም የሚተው ግዳጅ አለመሆኑን በሚገባ ይገነዘባሉ። ያለ ጥርጥር ወጣቱም እሳት ለብሶ እሳት ጎርሶ በተነሳ ማግስት ወያኔዎችና ተባባሪዎቻቸው የውሃ ሽታ መሆናቸው አይቀሬ ነው። አዎ አሁንም ወጣቱ እንደቀደምት አርበኛ አባቶቹ አያትና ቅድመ አያቶቹ ሁሉ ለነጻነትና ብሔራዊ አንድነት ሲል ራሱን ለመስዋዕት ዳርጎ ምሽት ተራምዶ በሞት ጥላ ስር ተጋርዶ ገድልን ሰርቶ አደባዮችና ባንዳ ካድሬዎችን ማሳፈር የሚችልበት ቀን ሩቅ አይደለም። ጎርፍ ሲወስድ እያሳሳቀ ነው እንዲሉ ዛሬ ወያኔዎች እነከሌን ያዝን እንቶሪን ማድረግን በሚስቲቃ ተውጠው ቢቃሹም ዋና ዋናው ትግል ግን ውስጥ ውስጡን እየዛመ የቀጠለው ህዝባዊ ትግል ነው። ይህ በዚያ ትውልድ ፈርጦች መሪነት በወጣቱ አጋርነትና በሰፊው ህዝብ ተባባሪነት ግፊት ለወያኔ የእግር እሳት ሆኖ የቀጠለው ብሔራዊ ትግል የመጨረሻው ግቡም ወያኔንና ስርዓቱን መንግሎ መጣል ነው። በዚህም ለማፈን ሲመክሩ በዚህ እየተነዳና እየተቀጣጠለ የቀጠለው ህዝባዊ ማዕበልም ወያኔዎችንና ግብረ አበሮቹን በቁማቸው ለብልቦት ከሚጨርሳቸው ድረስ ብዙ ህይወት ሊያጠፋ የሚችል መሆናቸውና ማወቅን መቀበል ይኖርብናል ማለት ነው። ህልም ተፈርቶ ሳይተኛ አይታደርምና ነጻነትን ፈልጎ መስዋዕትነትን መከፈል ደግሞ ከቶ የሚታሰብ ሊሆን አይችልም። ያለ ነጻነት ክፍያ የሚገኝ ነጻነት ደግሞ በየትኛውም አካባቢ ተገኝቶ እንደማይታወቅ ተሞክሮች የሚያረጋግጡት ናቸው። ታዲያ ወጣቱ ነቅቶ ተደራጅቶ ታጥቆና ተባብሮ መነሳት በሚጠበቅበት በዚህ ቀጭንና ቀውሲ ዘመን እንዲያውም ባዘቦት ቀን ወሬ ተወጥረው በአጉል አሉባልታና አፍራሽ ፕሮፓጋንዳ ተናውጠው ተስፋ ቆርጫለሁ እያሉ ክርክርን የሚያዘወትሩና የውይይትን አቅጣጫ ለማስታት የሚጨረጨሩ አድርባይ ምሁራንን ጥግ ማስያዝ ጊዜው የግድ ይላል። ታሪክም ከተባለ ለባለ ታሪኩ መተው ሲገባ በእኛ እናውቅልሃለን ሰሌት ጀግንነትን ሰርተው ባለፉት ሰማዕታት ላይ የሚደረገውን የጥፋት ዘመቻ ማክሸፍን የግድ ነው። ያለ ባለቤቱ አይነት ድምሳቱ እንዲሉ ትግልም ከተባለ ጀግንነትን ከተባለ ለብሔራዊ ክብርና ነጻነት ባርኔጣን አውልቆ እጅ ነስቶ ከራሱ ጥቅምና ፍላጎት ወደ ብዙሃኑ ሉዓላዊነት ተሻግሮ ግታዊነትን በአንጻራዊነት ሽሮ የዜግነትን ግዴታና ውዴታ ከአንድም ሁለት ከሁለትም አንድ መሆናቸውን አበስሮ አውቆ በተግባር መሰማራትን ይጠይቃል። አድርባይ ምሁራን አንዴ ምክንያታዊ ሌላ ጊዜ ደግሞ የሰለጠነ ፖለቲካ በሚል ሰደድ ወጣቱን የአፍዝ አደንግዝ መርዛቸውን ለመውጋት ሲቅበዘበዙ እያዩ ዝም ብሎ ማለትም ራሱ አደርባይነት ነው። ስለዚህ አደርባይስ ለመጣለ ሄደው ላለፈ ላገደመውና በለቀንቶ ስለተሾመ ሁሉ ማሰርገድ ለማዳቸው እንደመሆኑ ሁኔታዎች ቀየረባሉና የለውጥ ምልክቶች ብንጭ ባሉ ቁጥር ደግሞ ከመጥፈቅ አባ ቀይረው ምን ልታዘዝ አለቀይ ለማለት ደቂቃ አይፈጅባቸው። ኢህአፓ ያለፈው አልፏል ለመጪው እናስብ ካለንበት ቆመን ስላለፈው ከመቆጨት የጀመርነውን በውል ለመቋጨት መስራት የግድ ነው ይላል። ያለፈው አልፏል ሲባል ግን ቃል ርግፍ ተደርጎ ታሪክ መረሳት አለበት ወደሚለው ጽንፋዊ አመለካከት እንተልም ሳይሆን አንገብጋቢ የሆኑ የሀገራችን ሁኔታ ለይደር መታለፍ የሌለበት ጉዳይ ነው ለማለት ነው። ያለፈውን ተመክሮ ጥሩና መጥፎን ተደምሮ ለአሁኑና ለወደፊቱ ትግላችን ትምህርት ቤታችን መሆኑን መገንዘብ ይኖርበታል ማለት ነው። ቁም ነገር ሲሰሩም መሳሳት ሳይሆን ከስህተት መማሩና መታረሙ ላይ ነው። ወራጅ ውሃ አየር ወለድ ቆሻሻዎችንም ሆነ ተዛማጅ እፎችን ጠራርጎ በመንፈስ ንጽህናውን ሲጠብቅ የኩሬ ውሃ ግን በተቃራኒ በአየር ወለድ ቆሻሻዎችና የእንስሳት ሽንትና እድፍ ስለሚቆሽሽ ለመጠጥም ሆነ መታጠቢያ አይበጅም። በሚሰራና በማይሰራ ሰው መካከል ያለው መሰረታዊ ልዩነትም ይህ ነው። ይባስ ብሎ እንደ ታሪክ ጸሐፊ ደግሞ ታሪክን በራስ ስሜትና ፍላጎት ለውጦ ማቅረብ ከማወናበድና መወናበድ በላይ አንድ እርከን ወደ ታች ወርዶ ታሪክን ስለሚፈታተን ታሪክ ጸሐፊነቱን ብሎ ምሁራዊነቱን በተራ የዘመኑ ካድሬ እንደተቀየረ የሚቆጠር መሆኑንም በጥሞና መገንዘብ አግባብነት ያለው ነው። ሌላው በመሃል ተፋሪነት በጨለምተኝነት የተወረፉ ወገኖች ተስፋ በመቁረጥ ስለልቦናቸው የተሰለቡ ግለሰቦች በአሁኑና በደርግ ዘመን መንግስት ንክኪ የነበራቸውና ያላቸው ደንበኞች አሁን ያለውን አገራችን ተጨባጭ ሁኔታ መቀበል ስለሚሳናቸው ፖለቲካን ጠላው በሚል ሽፋን ክርክርን የሚያዘወትሩ ሲጨረጨሩ ይታያሉ፣ ይደመጣሉ። እነዚህ ክፍሎች ጠናቴን ደግሞ በዚህ ሰገንና ጥላ ስር ሲታሹ ቆይተው ሌሊቱ ሲነጋ የጨለመው ከፈካ የድል አጥቢያ አርበኞች ሆነው ከተፍ ማለት ስለማይገዳቸው ከወዲሁ መሀል ሜዳ ላይ አማክለው ቆመዋል። ካልሆነም እኛማ ቀድሞ ተናግረን አልነበረምን ለማለት መገልበጫቸውን እያሳመሩ ለመሆናቸው ድርጊቶቻቸው ያስታጥቁባቸዋል። የመሃል ተፋሪ ታርጋ የሚለጠፍባቸው በዚሁ በእነሱ ድርጊት ምክንያት እንጂ በሌላ የማይሆነው ሚስጥሩ ይህ እንጂ ሌላ አይደለም። አይንን በጨዋጥቦ አዝማሪና ዘማሪ የውሸት ደስታ አብሳሪ ተዋናይ መሆን ለመጣለ ሄደው ላለፈ ላገደመው ሁሉ የቀትር ጥላ መሆንና ወደ ነፈሰው ነግዶ ጭዳ እንዳየ በሬ ወዳለው መሄድ ታላቁ የአድርባይነት ጸባይ ነው። በመሆናቸውም የታሪክ ትርፍ አንጀት ናቸው። ትርፋንጀት ደግሞ በሕክምና ባለሙያዎች ተቆርጦ ይጣላል። በህብረተሰብ ውስጥ ደግሞ አባላትን እየመረዘ ለሽንፈት ይዳርጋልና ይህን አይነት ጸባይ ማስወገድ እንጂ እየተሸነጋገሉ ወደፊት መጓዝ ፈጽሞ አይቻልም፣ አግባብነት ያለውም አይደለም። ይልቁንስ ሁላችንም ከአንድ ሴት የተቀዳን ከአንድ አገር የተፈጠርን መሆናችንን አውቀን ተፈጥሮ የለገሰችንና ሰብአዊነታችን ያረጋገጠልንን ዜግነታችንን ማንም ቢሰጠን ወይንም ማንም ሊነሳን ከቶ መብትና ስልጣን ያለው ኃይል አለመኖሩ ተገንዝበን የጋራ ዕጣ ፈንታችንን በጋራ መወሰን አለብን። ይህ አገር ቆርሶ ሸጦ በተገኘው ዋጋ ሰላምን እገዛለሁ ብሎ በመቃጀቱ ገበያው ሳይደራለት በቀረው ጎተኛው ወያኔ ላይ ታሪካዊ ማነቆን ይጥላል። የማይቀር ታሪካዊ እውነታ ይህ ነውና ከመብት መከበር ውጪ ሰላም መቼ ተገኝቶ ያውቃል? በበኩላችን ታይቶም ታስቦንም አያውቅምና በትግላችን እንቀጥልበታለን። ከህዝብ ጋር በመሆንም ማሸነፋችን የማይቀር ማንም ከቶ ሊገምተው የማይችል ሂደት ነው። የዛን ትውልድ ራዕይ ያነገቡ ተኪዎች በትግላቸው ይለምልሙ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ ባንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሙት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ግር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማስሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይስተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርክና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለው በአንድ ገዢ ቡድን ፍላጎት ወይም በጎምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለው በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮስ ለምን ያህል ጊዜ ይሆናል የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁሉ ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም አመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ ከወዲያኛው ንጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለአመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምጹ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የሐላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚያ ካለ አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ንጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ትርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ንጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ የፍትህ ያስተዳደር ሌሎች ተቋማት ካንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ንጻና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጪ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢሃፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ተቆመ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቆልፍ ቆልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ፍሬት ሊያገኙ የሚችሉበት ስርነቀል የሥርዓት ለውጥ ተደርጎ ዴሞክራሲያዊ ሥርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነው ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ አላስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይተለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቀው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ። ከነነት የሞላው ሁሉንም ያቀፈ አላማው በተናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነጥና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ 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 ግንባርክን አሳየ